ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀመረ። ለምሽቱ ያዝናቸውን እናስተዋውቃችሁ።
እኔ ጋር 7 አመት 8 አመት 6 አመት 5 አመት እየቆዩ ህይወታቸውን የቀየሩ በጣም በርካታ ልጆች አሉ። በተለያየ ሙያ ዘርፍ ውስጥ ያሉ ማለት ነው። በስፖርቱና በኔ ምክንያት
ባለ አንድ እግሩ የኢንተርናሽናል ቴኳንዶ ዋና አሰልጣኝ ወይም ደግሞ በዘርፉ የማዕረግ ስም አጠራር ሳቦም ከማል ቃሲም የምሽቱ እንግዳችን ነው። የአየር ንብረት ለውጥን የሚመለከቱ እንዲሁም ደግሞ ሌሎች ወጣት ተኮር ዘገባዎችንም ይዘናል። ኤደን ገረማ የምሽቱን መሰናዶ በመምራት ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስና ነው። ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ራሱ የህይወት ገጠመኝ በመነሳት የባህር ዳር ከተማ ወጣቶችን በስነ ምግባር እየኮተኮተና በአካል ብቃት እንቅስቃሴ ብቁ እያደረገ የሚገኘውን ባለ አንድ እግሩ የኢንተርናሽናል ቴኳንዶ ዋና አሰልጣኝ ወይም ደግሞ በዘርፉ የማዕረግ አጠራር ሳቦም ከማል ቃሲም የዛሬ የጋቢና ቪኦኤ ዝግጅታችን እንግዳ አድርገናል። በአፍሪካ ድንቃ ድንቅ መዝገብ ላይ ስሙ የሰፈረው ብቸኛው ባለ አንድ እግሩ አሰልጣኝ በሚሰጠው የቴኳንዶ ስልጠና ደስተኛ ቢሆንም በብዙዎች የህይወት ፈተናዎች ውስጥ እንዳለፈና እያለፈም እንደሚገኝ ይናገራል። አስቴር ምስጋና በማሰልጠኛ ተቋሙ ተገኝታ ከሳቦም ከማል ጋር ቆይታ አድርጋ ያሰናዳችሁ ዘገባ ቀዳሚው መሰናዷችን ነው።
ሳቦም በቴኳንዶ ዘርፍ 4ኛ ደረጃ ላይ ለደረሰ ሰልጣኝ የሚሰጥ የብቃት ማረጋገጫ ማዕረግ ነው። ትርጓሜው ዋና ሰልጣኝ እንደማለት ነው ይለናል። ይህንኑ ማዕረግ የተጎናጸፈው አካል ጉዳተኛው ሳቦም ከማል ቃሲም ጋቢና ቪኦኤ ሳቦም በስሙ ወደ አቋቋመው ሳቦም ከማል የቴኳንዶ ማሰልጠኛ ጎራ ብሏል። ቆርቆሮ በቆርቆሮ ሆኖ በተሰራው የማሰልጠኛ ተቋም ውስጥ በርካታ ህፃናት አዳጊዎችና ወጣቶች በስልጣን ጠና ላይ ናቸው። የዕለቱ ስልጠና የሚጀምረው የቴኳንዶ መርህን በሚገልጽ ቃለ መሐላ ነው። አዳጊዎቹና ወጣቶቹ በአሰልጣኞቹ ሳቦም ከማል መሪነት ቃለ መሐላውን ይፈጽማሉ። የጥንቃቄ መልእክትም ይነግራቸዋል።
የቴኳንዶ መሪዎችን አክብራለሁ። አሰልጣኝ መሪዎችን አክብራለሁ። የቴኳንዶ ጥበብ ለመጥፎ ነገር አልጠቀምም።
ቴኳንዶ የምንሰራበት ዋናው ትልቁ ምክንያት ቴናኳን እጅና እግር ነው። ዶም የሆነው ግን ሙሉ አእምሯችን ላይ ያለው ትኩረት ስናደርግ ሙሉ በትምህርታችንም ይሁን በስራችንም በማንኛውም ህይወታችን ላይ ውጤታማ ስንሆን ያ ቴኳንዶ ሙሉ ሰራን ይባላል። ካልሆነ ግን አሁን ዝም ብለን እንደዚህ እጅና እግራችን ብቻ ሰርተን ውጭ ሄደን ምንረብሽ፣ ውጭ ሄደን ደግሞ ማናነብ፣ ተማሪዎች ትምህርት ማታነቡ፣ ሰራተኞች ራሳችሁን ከአጎብሶች ማጠብቁ ከሆነ ቴኳንዶን አልሰራችሁም ማለት ነው። ቴኳንዶ ሙሉ የሚሆነው በህይወታችን ውስጥ እናስገባው ነው። ዘ ዌይ ኦፍ ላይፍ ነው፣ የህይወት መንገድ ነው። ህይወታችን መስመር ስናስይዘው ቴኳንዶን እየሰራን ነው ብለን እናስባለን።
ሳቦም ከማል በየዕለቱ ለሰልጣኞቹ በውጣ ውረድ ከተፈተነው የህይወት ተሞክሮ ያካፍላቸዋል። ይህም በእርሱ ላይ የደረሰው በማንም እንዳይደርስ በማሰቡ እንደሆነ ይናገራል።
አጠቃላይ መቼም ሀገራችን ላይ የነበረውን ወቅታዊ ሁኔታ እናቃልናል። ባህር ዳር ላይ የነበረው ተኩስ ምናምን ምናምን ያስፈራላል፣ ያስጨንቃል። የነበረው ነገር እንደምታዩት እኔ በ1983 በፖለቲካ ምክንያት እንደዚህ በነበረው ወቅታዊ አለመረጋጋት ምክንያት ነው የወደቀ ታንክ ላይ ህፃን እያሉ በአምስት ዓመት ስጫወት ነው እንደዚህ ጉዳት የደረሰብኝ እና አሁንም ቢሆን እናንተ በየአካባቢያችን ተኩስ ምናምን የነበረበት ብረታ ብረቶች ምናምን የወዳደቁ ሊኖሩ ይችላሉ። እነዛን ምንም አይነት መንካት ነገር የለብን፣ ወይም ደግሞ ለቤተሰብ ካገኘን ለቤተሰብ ማሳየት እንጂ ያለብን ያን መንካት የለብንም። ምክንያቱም አሁን ከሚታኮሱት ከወጣቶቹ ይልቅ ደግሞ ህጻናት ነው በብዛት ተጎጂ የሚሆኑት። አሁን እኔ የተጎዳውበት ታንክ ላይ ወድቋል፣ አይሰራም ብለን ነው እኛ የምንጫወትበት፣ ግን ከኔ ጋር 5-6 ሰዎች ተጎድተዋል። ከፍተኛው ጉዳት የደረሰብኝ ግን እኔ ነኝ። ሌሎቹ እጃቸውን የተጎዳ ዝም ብሎ ጭርፍ አድርጎ የተውም አለ። ስለዚህ እንዲህ አይነት ነገሮች ስናይ በተለይ ህጻናቶቹ ወደዛ ነገሩ ራሳችን እንዳናጋል አደራ ለማለት ነው።
የቴኳንዶ ስፖርት ስልጠና በአካል ብቃት እንቅስቃሴ ውስጥ ቢካተትም ይበልጡኑ የሚያተኩረው በመልካም ስነ ምግባር ግንባታ ላይ ነው የሚለው ሳቦም፣ ይህንን ጽንሰ ሀሳብ በውስጣቸው ያዘለቀላቸው ወጣቶች በቁጥር እየበዙ እንደሆነ ይናገራል።
እኔ ጋር 7 አመት 8 አመት 6 አመት 5 አመት እየቆዩ ህይወታቸውን የቀየሩ በጣም በርካታ ልጆች አሉ። በተለያየ ሙያ ዘርፍ ውስጥ ያሉ ማለት ነው። በስፖርቱና በእኔ ምክንያት በስፖርቱ ምክንያት በትዳሩ ዓለም ውስጥ የገባሉ፣ ወደ ቢዝነስ ዓለም ውስጥ የገባሉ፣ ወደ ንግድ ምናምን በጣም ብዙ ወደ ሀገር መከላከያ ሰራዊትም የገባሉ፣ አሁንም ያሉ ልጆች አሉ።
ከሰልጣኞቹ ወጣቶች መካከል ላለፉት 10 አመታት ከሳቦም ከማል ጋር መስራቱ የጥሩ ስነ ምግባር ባለቤት እንዳደረገው የሚገልጸው ወጣት ተስፋ ለማገኝ አንዱ ነው።
ከስፖርት ከአካል ብቃት የበለጠ በስነ ምግባር ታላቆችና ታናናሾችን በማክበር ቤተሰብን በማክበር ከዛም አልፎ አካባቢን በማክበር ያው አስተማሪና እኔም ሁኝ ተገኘሁበት ከዚህ
ተማሪ ማክዳ ውበት ቴኳንዶ በመሰልጠኗ ትኩረት መስጠት ባለብኝ ነገር ላይ ቀልቤን ሰብስቤ ማሰብ እንድችል አብቅቶኛል ትላለች።
ለኔ ወግዲ የተማሪ እና ከትምህርቱ ጎን ለጎን ደግሞ ስፖርት ሰራለሁ። በዚህ ምክንያት ንቃት በተለያዩ አጋጣሚዎች ንቁ እንድንሆን አድርጎናል። ሌላው ደግሞ በትምህርታችን ከዚህ ከወጣን በኋላ ምን ማድረግ እንዳለብን በመጀመሪያ በቅድሚያም ተማሪ በደንብ ስለሚነግረው እሱን በመከተል በትምህርታችን ጥሩ ውጤት እንድናመጣ እርሱ ነው። ቅድም ያስተማረን ከራሴ ተሞክሮ ላይ የ5 ዓመት ጠን እያለ ነበር። በጦርነት አማካኝነት ነበር እሱ እንደዚህ አይነት ጉዳት የደረሰበት። ስለዚህ እኛ እንደሱ ጣፋንታ እንዳይደርሰን የተለያዩ ምክሮችን መክሮናል። ቅድም እንደገለጽኩት የተለያዩ እቃዎችን ከእውቀት ነጻ ሆነን አለመንካት፣ የማናቃቸው ነገሮችን ለሚያውቅ ማሳየት፣ የሚይዘውን ነገሮች በደንብ
ሳቦም ከማል ቃሲም በአፍሪካ ድንቃ ድንቅ መዝገብ ላይ ብቸኛው ባለ አንድ እግሩ ስኬታማ ሰው በመባል ስሙን ለማስፈር የቻለ የኢንተርናሽናል ቴኳንዶ ዋና አሰልጣኝና የባለ 4 ዳን ባለቤት ነው። በዓለም አቀፍ በሀገር አቀፍና በክልል ደረጃ በርካታ ሽልማቶች ሲጎርፉለት እንደቆዩም ሳቦም ከማል ይናገራል።
ሚሊኒየም ታታሪ ወጣት በማለት የ2000 ላይ አመተ ምህረት ሲቀየር የክልሉ መስተዳድር እጅ ትልቅ ሰርተፊኬትና ሜዳሊያ ተቀብያለሁ። ከዛ ውጪ ያው ትልልቅ የሚባሉትን ነው የምነግርሽ። የአፍሪካ ድንቃ ድንቅ የከተማው ኮከብ አሰልጣኝ በመባል የባህር ዳር ከተማ ብዙ ጊዜ ሽልማቶችን ወስጃለሁ። ከዛም ውጪ ጎን ለጎን የባህር ዳር ከተማ የዊልቸር ባስኬትቦል አለ አካል ጉዳተኞች እነሱ ጋር በመሳተፍ በፓራኦሎምፒክ ብዙ ሜዳሊያዎችን ለክልሉ ለከተማው አምጥቻለሁ። በተለያዩ ጎን ለጎን ከቴኳንዶ ጎን ለጎን ልጆችንም አካል ጉዳተኞችንም ሞቲቬት ለማድረግ አብሮ እነሱ ጋር በደንብ ለመንቀሳቀስ ይቻላል የሚለውን ነገር ወደ እነሱ ወደ ታች ወረድ ብዬ ደግሞ ዝቅ ብዬ ታች እነሱ ጋር ደግሞ የተለያዩ እንቅስቃሴዎችን በማድረግ ማህበሩ ላይም ፕሬዚዳንት በመሆን ብዙ ጊዜ አገልግዬ አሁን በስራ ምክንያት በቴኳንዶ ጫና ሲበዛብኝ ግን ከጎናቸው ሆኜ አካል ጉዳተኞችን በመደገፍ የተለያዩ ሽልማቶችን አምጥቻለሁ።
ኢንተርናሽናል የሚል ማድረግ አለ።
ኢንተርናሽናል ኢንስትራክተር ቅድም እንዳልኩሽ የፎርዝ ዳንስ ደርስ የተሰጠኝ ኢንተርናሽናል ኢንስትራክተር። ያው ጀርመን ሀገር ሲሄድም የ3ኛ ዲግሪን አጋጣሚ ሆኖ እዛው ነበር የተፈተንኩት። እግር ለማሰራት ሄድኩኝ፣ እግር አልተመቸኝም ነበር እና እሱን አውልቄ ጣልኩት። ከዛ ከመጣው በኋላ ነው ከ2 ዓመት ከ3 ዓመት በኋላ 4ኛ ዲግሪን እዚሁ ላይ ነው የተፈተንኩት። ከፍተኛ ውጤት በማምጣት ነው ያለፍኩት። የዛኔ ኢንተርናሽናል ኢንስትራክተር ወይም ደግሞ ሳቦ የሚለው ማዕረግ የተሰጠኝ። ከዛ በኋላ ድንቃ ድንቅ ወይም የአፍሪካ ሪከርድ ኦፍ ዘ ቡክ ሚለውን እሱን መቀበል በአፍሪካ ደረጃ አንደኛ በፎርዝ ዳን ይዞ አካል ጉዳተኛ ማለት ነው የለም እኔ ብቻ በመሆኑ ያን ሰርተፊኬት ላገኝ ችያለሁ ማለት ነው።
ሳቦም ከማል የቴኳንዶ ስፖርት ስልጠናውን የጀመረው የአካል ጉዳት አደጋው ባጋጠመው ወረታ ከተማ እንደሆነ ያወሳል። ከዚያም ወደ ቤኒሻንጉል ጉሙዝ ክልል ቀጥሎ የነበረው ስልጠናው በአሁኑ ወቅት ወደ ባህር ዳር ከተማ ተዛውሮ እየተካሄደ ይገኛል። በአጠቃላይ ላለፉት 14 ዓመታት አያሌ ወጣቶችን በተለያዩ የብቃት ደረጃዎች ያሰለጠነውን የሳቦም ከማል የቴኳንዶ ማሰልጠኛ ጥረትን የተመለከተው የባህር ዳር ከተማ አስተዳደር 500 ካሬ ቦታ በጊዜያዊነት አበርክቶለታል። በከተማ አስተዳደሩ በተደረገለት ድጋፍ የተደሰተው ሳቦም ከማል ቃሲም ማሰልጠኛ ማዕከሉን ለቦታው በሚመጥን ደረጃ ለመገንባት ግን ሰፊ የህዝብ ድጋፍ ያስፈልገኛል ሲል ለበጎ አድራጊዎች ጥሪ አቅርቧል።
20 አመት ሙሉ በአንድ እግር ስፖርት ተሰርቶ ያውም ጊዜያዊ ተብሎ 500 ካሬ ቦታ መሰጠቱ ትንሽ ቢዘገይም በጣም ደስ ብሎኛል። ለዚህም ደግሞ ከተማ አስተዳደሩንም የስፖርት ጽህፈት ቤቱንም የከተማውንም የክልሉን ስፖርት ጽህፈት ቤቶች በጣም ያገዙኝ ብዙ ሰዎች አሉ። እነዛም በጣም አመሰግናለሁ። ዘግይቶም ቢሆን የተቀበልኩት ምንም ችግር የለውም። አሁንም ቢሆን ቅድም እንዳልኩሽ ለኔ አይደለም ይሄ አዳራሽ ቢሰራ በጣም ብዙ የጎዳና ልጆች አሉ። እንደ ማደሪያም እኮ ሊጠቀሙበት ይችላሉ። ከጎን ቤት ሰርቼ የጎዳና ልጆችን ማስተዳደርበት እንዲኖር ይችላል። ስራዬ ሰው መገንባት ስለሆነ ለዛ ነው ማውለውና ያን የመገንባት አቅም የለኝም። እውነት ለመናገር መልእክት የሚሰሙ ሰዎች ያግዙኛል ብዬ አስባለሁ። በተለያየ የዓለማችን ሀገራትም አሁን የሶሻል ሚዲያ መዘጋት ትንሽ ተጽዕኖ ፈጥሯል። ከተለያየ ቦታ ያግዙኝ የነበሩ በሀሳብ ያግዙኝ የነበሩ ሰዎች አሁን ደግሞ በማቴሪያል በተለያየ ነገር አግዘውኝ አዳራሹ ይሰራል የሚል ግምት አለ። እኔ ግን በግለሰብ ደረጃ አቅም የለም። ምክንያቱም ሙሉ ስራዬም ሙሉ ህይወቴም ቴኳንዶ ጋር የተያዘ ነው። እዚህ ልጆች ጋር ማገኛትን ትንንሽ ሳንቲም ሰብስቤ ለአዳራሽ ከፍላለሁ። አሁን ባለሁበት አዳራሽ የቤት ኪራይ ከፍላለሁ፣ ቤተሰብ አስተዳድራለሁ እና ሌላም ስራም ስለሌለኝ ሌላም ገቢም ስለሌለኝ ይህን አዳራሽ የመስራት አቅሙ አይኖርም እና የሚያግዙ ሰዎች ይኖራሉ ብዬ አስባለሁ። ከዛ ያን ተጋግዘን በደንብ ትልቅ አዳራሽ እና ጥሩ ነገር እናደርገዋለን ብዬ አስባለሁ።
ሳቦም ከማል የቴኳንዶ ማሰልጠኛ በአሁኑ ሰዓት ቆርቆሮ በቆርቆሮ ሆኖ በተሰራው ማዕከሉ ኪራይ እየከፈለ ከመቶ በላይ የቴኳንዶ ሰልጣኝ ህጻናትን፣ አዳጊዎችንና ወጣቶችን በማሰልጠን ላይ ይገኛል። ለአሜሪካ ድምጽ አስቴር ምስጋናው።
ለሁለት ሳምንታት በተባበሩት አረብ ኤሚሬትስ ሲካሄድ የነበረው ዓለም አቀፍ የአየር ንብረት ጉባኤ ተጠናቋል። ስመኝሽ የቆየ ጉባኤውን ስትከታተል ነበረ። ያሰናዳችሁ ዘገባ ይቀጥላል።
በተባበሩት አረብ ኤሚሬትስ ዋና ከተማ ዱባይ ላይ የተካሄደው 28ኛው ዓለም አቀፍ የአየር ንብረት ጉባኤ ወይም ኮፕ 28 ከሁለት ሳምንት በፊት የጀመረው ትላልቅ ተስፋዎችን ሰንቆ ነበር። በተለይ ከከርሰ ምድር በሚወጣ ድፍድፍ ነዳጅ በገንዘብ ተጠቃሚ የሆኑ ሀገራት፣ በአየር ንብረት ለውጥ ምክንያት ከፍተኛ ጉዳት እየደረሰባቸው ላሉት ታዳጊ ሀገራት እንዲያደርጉ የሚጠበቀው የገንዘብ ድጋፍና የያዝነው ምዕት ዓመት ከመጠናቀቁ በፊት የዓለም ሙቀት ከ1.5 ዲግሪ ሴንቲግሬድ በታች እንዲሆን እንደ አውሮፓውያን አቆጣጠር በ2021 ፓሪስ ላይ ለተገባው ስምምነት መንደርደሪያ የሚሆኑ ውሳኔዎች በከፍተኛ ሁኔታ ተጠብቀው ነበር። በጉባኤው መክፈቻ ቀን ለኪሳራና ጉዳት እንዲቋቋም የተወሰነው ፈንድ ወደ ተግባር እንዲገባ መደረጉም ኢትዮጵያን ጨምሮ የአየር ንብረት ተጽዕኖ የበረታ ክንዱን የሚያሳርፍባቸው ሀገራትን ያስደሰተ እንደነበር በወርልድ ሪሶርስ ተቋም ተንታኝ የሆኑትና በጉባኤው ላይ ኢትዮጵያን በመወከል በድርድሮች የሚሳተፉት አቶ ያሬድ አበራ ይገልጻሉ።
ሴን ዳሜጅ አጀንዳ ባለፈው በኮፕ 27 ላይ ዋነኛ አውትካም ሆኖ የተወሰነ ነበር። እሱኛው ፈንዱ ኢስታብሊሽ እንዲደረግ እና ፈንዱ እንዴት ይሰራል የሚለውን ደግሞ አመቱን ሙሉ ኮሚቴ ተዋቅሮ የትራንዚሽናል ኮሚቴ የሚባል ወደ 5 ስብሰባዎችን አድርጎ በዛ በነዛ 5 ስብሰባዎች ያው ድርድርን የሚጨምራል። እነዛ 5ቱ ስብሰባዎች ያ ፈንድ እንዴት ኦፕሬት ያደርግ የሚለውን ውሳኔ ገና በተጀመረ በመጀመሪያው ቀን ዲሲሽኑ ሀፕን አድርጓል ማለት ነው። ሶ ይሄ ትልቅ በተለይ ደግሞ ዩናይትድ አረብ ኤሚሬትስ በዚህ የኮፕ 28 ፕሬዚደንሲ እንደመሆኗ መጠን ትልቅ የመጀመሪያው ስራውን አቺቭ አድርጋለች ማለት ነው።
ባለፉት 40 ዓመታት ባልታየ ድርቅ ሲሰቃይ የነበረው የአፍሪካ ቀንድ አካባቢ አሁን የተከሰተው ከፍተኛ ዝናብ ያስከተለው ጎርፍ ከ1.6 ሚሊዮን በላይ ሰዎች እንዲፈናቀሉ ያደረገ ሲሆን ከነዚህ ውስጥ 396,000 የሚሆኑት የሚገኙት ኢትዮጵያ ውስጥ መሆኑን አክሽን አጌንስት ሃንገር የተሰኘው ዓለም አቀፍ ሰብአዊ እርዳታ ሰጪ ተቋም አስታውቋል። በተለይ በኢትዮጵያ ሶማሌ ክልል የደረሰው ጎርፍ መንገዶችንና ቤቶችን ያጥለቀለቀ ሲሆን የውሃ ምንጮች እንዲበከሉና የጤና ተቋማት እንዲወድሙ በማድረጉ በክልሉ ለበሽታ ተጋላጭነት ጨምሯል። በአየር ንብረት ለውጥ ምክንያት የሚከሰቱትን እነዚህን ተደራራቢ ጉዳቶች እያስተናገደች ያለችው ኢትዮጵያና በቀንዱ የሚገኙት እንደ ኬንያና ሶማሊያ ያሉ ሀገራት ከኪሳራና ጉዳት ፈንዱ እንዴት ተጠቃሚ እንደሚሆኑ አቶ ያሬድ ያስረዳሉ።
ዋነኛው ይሄኛው ፈንድ በተለይ መቋቋሙ እንደዚህ አይነት ጉዳቶች ሲካሄዱ አገራቶች ከሚኖራቸው ካዝና ሳይሆን ኦልሬዲ ከተዘጋጀ ማዕቀፍ ውስጥ ገንዘብ አክሰስን ማድረግ የሚችሉበትን ሜካኒዝም ነው የተፈጠረው። ይሄ የሎስ ኤንድ ዳሜጅ ወይም የጉዳትና ኪሳራ ፈንድ ዋነኛው ፈንድ ማለት ነው። ለዛ ትልቅ አንደኛው ቋት ነው ማለት ነው። ኦፍኮርስ በመጀመሪያው ቀን የተለያዩ አገራቶች ጀርመንም፣ ዩናይትድ አረብ ኤሚሬትስ ራሷን ጨምሮ፣ እንግሊዝ፣ ጃፓን የተለያዩ ፈንዶችን አስቀምጧል ቋት ውስጥ። ሶ ይሄ ቋት እየጨመረ ይሄዳል ተብሎ ይጠበቃል ማለት ነው። እንደዚህ አይነት ጎርፍ፣ ድርቆች፣ የተለያዩ ጉዳቶች በአፍሪካ ደረጃ በተለይ ደግሞ በታዳጊ ሀገራት ላይ ሀፕን ሲያደርግ ይህንን ፈንድ ሄደው አክሰስ ማድረግ ይችላሉ ማለት ነው።
ይህ የገንዘብ ድጋፍ ዜና ለታዳጊ ሀገራት መልካም ይሁን እንጂ ተግባር ላይ ለመዋል ግን ብዙ ፈተናዎችን ማለፍ ይኖርበታል። አንደኛው ችግር የበለጸጉ ሀገራት ቃላቸውን ጠብቀው የገንዘብ ድጋፉን መስጠታቸው ነው። በኢትዮጵያ የደን ልማት ሚኒስቴር የደን ስነ ምህዳር ባለሙያና ሬድ ፕላስ የተባለው የደን ልማት ኢንቨስትመንት ፕሮግራም አስተባባሪ የሆኑት ዶክተር ይተብቱ ሞገስ የበለጸጉ ሀገራት ለፈንዱ ያዋጡት ገንዘብ በጉባኤው መጀመሪያ ላይ የታየውን ተስፋ እንዳቀዘቀዘው ይገልጻሉ።
ገንዘቡ ተቀምጧል በተለያዩ ሀገሮች። ተወሰነ ገንዘብ በቂ ነው የሚባል አይደለም። በእርግጥ ለአንድም ሀገር በቃ አሁን ኮፕ እስከሚያልቅ መጀመሪያ አካባቢ በተለይ የመጀመሪያው 2-3 ቀናት ጥሩ ስሜት ነበር። ወደኋላ ላይ ግን ያው የ194 ሀገሮች ጉዳይ ስለሆነ ድርድሩ ያው የተለያየ ሀሳብ፣ የተለያየ ሂፖክራሲ አለ፣ የተለያየ ቢዝነስን ፖለቲክስም አለ፣ በሳይንስ ብቻ አለ ክላይሜት።
ሌላው ችግር ታዳጊ ሀገራት በሚደርስባቸው ጉዳት ልክ ካሳ ለማግኘት በጥናት የተደገፈ መረጃ ማቅረብ የሚኖርባቸው መሆኑ ነው። ዶክተር ይተብቱ ይህንን የሚያደርጉ የባለሙያ ማዕከላት አለመኖራቸው የድጋፉ ተጠቃሚ እንዳይሆኑ እንደሚያደርጋቸው ኢትዮጵያን ምሳሌ አድርገው ያስረዳሉ።
ቁጥር፣ ዳታ፣ በደንብ ጥናት፣ በዶኩመንት የተቀመጠ ነገር አለ ወይ? እሱ ከሌለ እንዲህ ተጎድቻለሁ ይባል በዜና ላይ ሲኤንኤን ላይ ስለታየ ወይ በዩኤክ ስለተሰማ ካሳ ልንጠይቅበት አንችልም። እና ዝግጁ መሆን አለብን። ሬዲነስ ይፈልጋል ይሄ ራሱ ዳ ሪሊ እያንዳንዱ አሁን የቦረና 5 ዓመት ድርቅ እያለ ለረጅም ጊዜ ሳንሰማው አምናን የሰማ ነው አይደል? እንዲህ አይነት ነገር አትክ በጣም ይጎዳል። ስለዚህ እየሆነ ያለውን ነገር ሁሉ በጎርፍ ይሁን በድርቅ ይሁን በአንበጣ ይሁን በተለያየ መንገድ አደጋ ከመጣብን ከዚህ የአየር ንብረት ለውጥ ጋር የሚያያዝ ስለሆነ በቀጣይ በተዘዋዋሪ አይ ቲንክ መጠየቅ እንችላለን ኪሳራችን ለማካካስ። ግን መረጃ እስከሌለ ወይ ምንም የምናገኘው ነገር የለም። ተቋማት ሪሊ በጣም መጠናከር አለባቸው። ስፔሲፊክ ሎስ ኤንድ ዳሜጅ እስቲ ማን ነው የሚሰራው? የሆነ ለሆነ ሚኒስትር መስሪያ ቤት ጠራ ይችላል፣ ግን ስኖት ሚኒስትር መስሪያ ቤት አይደለም። አሁን ማዕከላት የሚባሉ አሉ፣ ሌሎች ሀገሮች ጋር በፍጥነት ያደጉ ሀገሮች ማዕከላት፣ አሁን ኮሪያ ሴንተር እያሉ ትንሽ አቋም አላቸው። ነገር ግን ሀይሊ ስፔሻላይዝድ የሆኑ ሰዎች የሚመሩትና በተግባር ውጤት የሚያገኙበት አደረጃጀት ነው የሚፈልገው። የተንዛዛ ይሄ ሚኒስትር አድርገሽው ተንበርክኮ የዛሬ 5 ዓመት መልስ ብሰጭ ምን አጋለሁ? ዛሬ ከሆነ መልስ የሚፈልገው
እንደ አውሮፓውያን አቆጣጠር በ2015 ፓሪስ ላይ በተካሄደው 21ኛው ጉባኤ የዓለም ሀገራት በፈረሙት የፓሪስ ስምምነት የዓለም ሙቀትን 1.5 ዲግሪ ሴንቲግሬድ ላይ ለመገደብ ተስማምተው ነበር። ይህንንም ለማሳካት እንደ አውሮፓውያን አቆጣጠር በ2030 ሙቀት ማመቅ የሚችሉ የጋዝ አይነቶችን በ43% ለመቀነስና በ2050 ዓለምን ከካርቦን ዳይኦክሳይድ የጸዳ ለማድረግ ቃል ገብተዋል።
ሁሉም 194 ሀገሮች በትንሹ 43% የ2019 ልቀታቸውን ማውረድ አለባቸው የሚል ነው። 1.5 ጎልን እውነት አቺቭ ከተባለ ነው። እና ግሎባል ስቶክቴክ ለመጀመሪያ ጊዜ ነው የተወሰደው በ2023 እያለ በየ5 ዓመት 28 2033 ምናምን እያለ ይቀጥላል። ምንድን ነው የሚደረገው? ሞኒተር ይደረጋል። እያንዳንዱ ሀገር የሰራው UNFCCC IPCC የሆኑ የት ጋር እንደደረሱ ሀገሮች እያዩ አምቢሽን እንዲጀምሩ ወደ ታርጌቱ እየወሰደ መሆን አለመሆኑ ቼክ እያደረጉ እየተወያዩ ሳምሃዎች 1.5 21ኛው ምዕተ ዓመት ሲያልቅ እንደርሳለን የሚል ነው።
በ28ኛው የአየር ንብረት ጉባኤ ትልቁን አጀንዳ ያዘው ዓለምን እየጎዳ ላለው ሙቀት ተጠያቂ የሆነውን ከከርሰ ምድር የሚወጣ ኃይልን መጠቀም እንዲቆም በሚፈልጉና በማይፈልጉ ሀገራት መካከል የተካሄደው ድርድር ነው። ከጉባኤው መጀመር ቀደም ብሎ የተባበሩት መንግስታት ድርጅት ይፋ ያደረገው ግሎባል ስቶክቴክ የተሰኘው ሪፖርት የዓለም አቀፍ ማህበረሰብ ሙቀትን ከ1.5 ዲግሪ ሴንቲግሬድ በታች ለመገደብ ከያዘው እቅድ በጣም የራቀ መሆኑን አመልክቷል። በምትኩ የካርበን ዳይኦክሳይድ ልቀት መጨመሩንና 80% የዓለም ኃይል አቅርቦት ከከሰል ድንጋይ፣ ዘይትና የተፈጥሮ ጋዞች የሚገኝ መሆኑንም ገልጿል። ከዚህ አንጻር ጉባኤው ላይ የሚሳተፉ ሀገራት የካርበን ልቀታቸውን ድጋሚ ለመፈተሽ የሚያስችላቸው ስምምነት ተጠብቆ እንደነበር ሄኖክ ይገልጻል።
ሀገራቶች ምን አቺቭ አድርጓል፣ ለ1.5 ዲግሪ ሴልሺየስ ምን ያህል የካርበን ልቀት ላይ ተጉዟል የሚለውን መርምረው የሚያስቀምጡበት ሜካኒዝም ነው ማለት ነው። በዛ ሜካኒዝም መሰረት ኮፕ 28 ዋነኛው ውሳኔ ተብሎ ቢጠበቀው ሀገራቶች የሚስማሙበት ይሄ የግሎባል ስቶክ ቴክ ላይ በትክክለኛው ዳይሬክሽን እየሄድን ነው ወይ የሚለው ነው። ኦፍኮርስ በትክክለኛው ዳይሬክሽን እየተካሄደ ሆኖ በጣም ስሎ ነው ያንን ጉዳይ አድሬስ ለማድረግ ማለት ነው። ይሄኛውን ውሳኔ ላይ ደግሞ እንዴት ነው ማፍጠን ይቻለው የሚለው ሜጀር ውሳኔ ነው ማለት ነው።
የዘንድሮ የአየር ንብረት ጉባኤ ያሳካዋል ተብሎ የተጠበቀው ከከርሰ ምድር የሚወጡ ኃይሎችን በፍጥነት መጠቀም ማቆም የሚያስችል የውሳኔ ሀሳብ አለመሳካቱ ታዳጊ ሀገራትን፣ ትናንሽ ደሴቶችንና የአየር ንብረት ተሟጋቾችን በእጅጉ አሳዝኗል። የውሳኔ ሀሳቡ ያቀረበው ምክንያታዊ ስርዓት ባለውና ፍትሐዊ በሆነ መልኩ መጠቀምን የሚያበረታታ መሆኑም በርካታ ሀገራትን አስቆጥቷል። ለዚህ ፖለቲካዊና ኢኮኖሚያዊ ፍላጎቶች ተጽዕኖ ማድረጋቸውን ዶክተር ይተብቱ ያመለክታሉ።
እዛ ውስጥ ግን ፖለቲካ አለ፣ ኢኮኖሚ ኢንተረስት አለ፣ ሜን ኢንተረስት አሉ እና እንዳልሽው አሁን ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬትስ የመሳሰሉ ሀገሮች ደግሞ ፈሲዩን ላይ ፎሲል ፊውል ላይ 50 ዓመት 60 ዓመት መቀጠል ይፈልጋል። ኦቨርኦል እኔ ሳየው ብዙ ውሳኔዎች የተካሄዱበት ኮፕ አይደለም። እውነት ቀዝቃዛ ነው ነው ብለው ውሳኔዎች ብዙ ያልተካሄዱበት፣ በተለይ ወደ መጨረሻው አካባቢ ብዙ እንቅፋቶች የተፈጠሩበት በብዙ ጉዳዮች ሎሴል ዳሜጅም የተጠበቀውን ያህል ፋይናንስ ሞቢላይዝ ያደረገ አይመስለኝም። ኦፍኮርስ ድጋፍ አለው፣ ግን ድጋፍ ያው ብቻውን ዋጋ የለውም። ዋናው ነገር ለደ ሀገሮች ፋይናንስ ያስፈልጋል። ቴክኖሎጂ የመቋቋሚያ ቴክኖሎጂ ፋይናንስ ያስፈልጋቸዋል። ና ቀዝቃዛ ነው። ብዙ ውሳኔዎች፣ ብዙ ኮሚትመንቶች የተካሄደባቸው አይመስለኝም።
እንደ ሳውዲ አረቢያ ያሉ ዋና የነዳጅ አምራች ሀገሮች የከርሰ ምድር ኃይልን ቀስ በቀስ መጠቀም ማቆም የሚለውን ቋንቋ የማይቀበሉ ሲሆን ለመጪዎቹ ዓመታት ድፍድፍ ነዳጃቸውን መጠቀማቸውን ይቀጥላሉ። በዛው ልክ ጉዳቶችን እያደረሰ የሚገኘው የአየር ንብረት ለውጥ ግን መፍትሄው ግልጽ ነው ይላሉ ዶክተር ይተብቱ።
እንግዲህ ለአየር ንብረት ለውጥ መፍትሄው ግልጽ ነው። ሬኒዌብል ኤነርጂ ሽፍት ማድረግ ከፎሲል ፊውል ጠቅላላ ላይቭሊሁድ ሶሳይቲ ቢጠቀሙ ፎሲል ፊውል መኪና፣ ቤት ውስጥ ወደበር እና እሱን ማስወገድ በጣም ትልልቅ ኢኮኖሚ ኮንሲኩዌንስ ሲሉ ይኖሩታል የሚል ችግር ስላለው እንዲህ በቀላሉ እንትን የሚባል አይደለም። ግን ምንደሁን ትራንዚሽኑ ቀስ በቀስ ሚኒመም እያንዳንዱ ሀገር 43% 20-30 ላይ ቅነሳ ማግኘት አለበት። ይሄ እንዲሆን ደግሞ ሬኒዌብል 3 እጥፍ ማደግ አለበት። ኤፊሽንሲ በ2 እጥፍ ማደግ አለበት። ለአንድ ዩዙ ፖዘቲቭ እንዲሆን መሰራት አለበት ነው።
በዓለም ላይ ትልቅ የካርበን ዳይኦክሳይድ ልቀት ካላቸው ሀገራት መካከል የሆኑት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እና የቻይናው መሪ ሺ ጂንፒንግ በዘንድሮ ጉባኤ ላይ አለመገኘታቸው በርካታ ጥያቄዎችን አስነስቷል። ዋና የነዳጅ አምራች የሆነችው አሜሪካም ለኪሳራና ጉዳት ፈንዱ 24.5 ሚሊዮን ዶላር ብቻ ለመስጠት ቃል መግባቷም የቁርጠኝነት ጥያቄ አስነስቶባታል። ከአሜሪካ በተጨማሪ ለፈንዱ እስከ 700 ሚሊዮን ዶላር ለመስጠት ቃል የገቡ ሀገራት ቃላቸውን ይጠብቁ እንደሆነም ገና ይታያል። እስከዛው በድርቅና በአስከፊ ድርቅ ለከፍተኛ ረሃብና መፈናቀል የተጋለጡት በሚሊዮን የሚቆጠሩ የአፍሪካ ቀንድ ነዋሪዎች በተስፋ ይጠብቃሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ለመሆኑ ተማሪዎች በዩናይትድ ስቴትስ መማርን ለምን ይመርጣሉ? ቀጣዩ ዘገባ መልስ አለው።
ናይጄሪያ ውስጥ ጋዜጠኛ የሆነው ኪሚ ቡሳሬ የዶክተሬት ዲግሪውን ዩናይትድ ስቴትስ ውስጥ ለመከታተል የመረጠው በሀገሪቱ ውስጥ በሚገኙት ዓለም አቀፍ እውቅና ያላቸው መምህራን ምክንያት ነው።
በትምህርት ክፍል ውስጥ በአንድ የሕይወታቸው ወቅት ጋዜጠኞች የነበሩ አሁን ላይ ደግሞ በዩኒቨርሲቲ ውስጥ መምህራን የሆኑ ሰዎችን አግኝቻለሁ። ሜሪላንድ ዩኒቨርሲቲ እንደምገባ ገና ሳላውቅ ከእነዚህ መምህራን መካከል የአንዳንዶችን የምርምር ስራዎች አንብቤያለሁ።
ከህንድ የመጣው ሂማንሹ ሰርቭ በበኩሉ በዩናይትድ ስቴትስ የሚሰጠው የቴሌኮሙኒኬሽን ምህንድስና ትምህርት በሌሎች ስፍራዎች ሊሰጥ ከሚችለው የበለጠ ተግባር ተኮር ነው ይላል።
የኢንዱስትሪ ስልጠናን በተመለከተ ዩናይትድ ስቴትስ ውስጥ የበለጠ የትምህርት አቀራረብ አለ። ከጽንሰ ሀሳብ ወይ ትምህርት አሰጣጥ ይልቅ የበለጠ በተግባር ስልጠና ላይ ያተኩራል። በዚህም ምክንያት በዚህ ከምንማረው ትምህርት ጋር ለመጣጣም የበለጠ ቀላል ሆኗል።
የዓለም አቀፍ ተማሪዎች የትምህርት አገልግሎት ረዳት ኃላፊ የሆኑት ጁዲ ሄክማን ቦስ በሜሪላንድ የሚገኙ ለማጅ ዓለም አቀፍ ተማሪዎችን ያግዛሉ። ብዙ ሰዎች ትምህርታቸውን በዩናይትድ ስቴትስ ለማድረግ የሚወስኑበት ሌላኛው ምክንያት እየሰሩ እንዲማሩ በሚፈቅደው የድረ ምረቃ ድጋፍ የተሰኘው እድል መሰረት መሆኑን ይናገራሉ።
ይህ በተለምዶ የትምህርት ክፍሉን በሳምንት ለ20 ሰዓታት ለማገልገል የሚፈጸሙል ነው። የድህረ ምረቃ ትምህርት ረዳት፣ የምርምር ረዳት ወይንም ደግሞ ጠቅላላ ረዳት ሆኖ ለማገልገል ተስማምታችሁ የምትገቡበት አይነት አሰራር ነው። በምላሹ የትምህርት ክፍያ ስረዛ ይደረግላችኋል።
ዩናይትድ ስቴትስ ውስጥ ለመማር የሚፈልጉ ዓለም አቀፍ ተማሪዎች ብዙ ሊያውቁት የሚገባ ነገር እንዳለ ለማስታወስ ይወዳሉ። የቤት ኪራይን ማመቻቸት፣ የኪራይ ተጋሪን ማግኘት፣ የጤና መድህን፣ የለፎ ርቀት፣ የባንክ ሂሳብ ሳጥን ማውጣትና ለመስራት ከፈለጉ የማህበራዊ ዋስትና ቁጥርን ማግኘትን የመሳሰሉትን የማደራጀት ግዴታ አለባቸው ተማሪዎች። ሂማንሹ ሰርቭ በድጋሚ
እንደ አንድ ዓለም አቀፍ ተማሪ መሰረታዊ ማረፊያ ማግኘት በእጅጉ ከባድ ነበር። ትክክለኛውን ባንክና የሞባይል ስልክ አገልግሎት ሰጪ መምረጡም ሌላው ነገር ነው። እንዲህ ያለን የትኞቹ ለእኛ ጥሩ እንደሆኑ ለማወቅ በእጅጉ ከባድ ነበር። ቁልፉ ነገር ትምህርት ከመጀመሩ በፊት አስቀድሞ መሞከር ነው። የባንክ ማህደር ቀድሞውንም ነበረኝ። በጤና መድኑም ሂደትና በማህበራዊ ደህንነት ካርዱ ጉዳይም ገፍቼ ነበር።
ሂክማን የወደፊቱ ዓለም አቀፍ ተማሪዎች ሕይወታቸውን ዩናይትድ ስቴትስ ውስጥ እንዲያደራጁ ዩኒቨርሲቲዎች የተለያዩ ግብዓቶች እንደሚያቀርቡ ያስታውሳሉ። በጎ ያልነበረው የኮቪድ-19 ወረርሽኝ ዘመን ከፈጠራቸው መልካም እድሎች መካከል አንዱ ከመደበኛው የዩኒቨርሲቲው ማህበረሰብ ውጪ ያሉትን የሚመለከቱ አገልግሎቶቹን ለዓለም አቀፍ ተማሪዎች በበይነ መረብ ላይ ተደራሽ ማድረጉ ነው። ጆዲ ሄክመን ቦስ በድጋሚ
በወረርሽኙ ምክንያት ተማሪዎች እዚህ ሳይደርሱ ልናገኛቸው ችለናል። ሀገራቸው ውስጥ ሆነው ወደ ዩናይትድ ስቴትስ ለመምጣት ሲጠባበቁ ስለ መኖሪያ ስፍራ፣ ጤና መድህንና የምንጃ ፍቃድ መረጃ እንሰጣቸዋለን።
ቀድሞ መዘጋጀት ዓለም አቀፍ ተማሪዎችን እንዲሳካላቸው እንደሚያግዝ ተማሪዎችም ሆነ የዓለም አቀፍ ተማሪዎች የትምህርት አገልግሎት ረዳት ተናግረዋል።
ቀጣዩ ዘገባችን ጋዜጠኞችና በአስቸጋሪ አካባቢዎች ለስራ የሚሰማሩ ሰዎች ራሳቸውን እንዴት መከላከል እንደሚችሉ የሚያሳየን ስልጠና ይመለከታል። ወደዛው እንለፍ።
የሩምታ ተኩስ ቢያጋጥም ምን ይደረጋል? ምናልባትም ወታደራዊ የፍተሻ ጣቢያ ላይ ትንኮሳ ቢደርሱቦትስ? አሊያም እየተዘረፉ ቢሆን ጠለፋ ቢመጣስ ምን ይደረጋል? እነዚህ ነገሮች ከፍተኛ አደጋ ባሉባቸው ስፍራዎች የሚመደቡ መንግስታዊ ባልሆኑ የግብረሰናይ ተቋማት ውስጥ የሚሰሩና ጋዜጠኞች ከሚያጋጥሙ ነገሮች ውስጥ ጥቂቶቹ ናቸው። ታዲያ በዚህ መሰል ቦታዎች የሚሰሩ ሰዎች ለየት ብለው በተዘጋጁ የክፍል ውስጥ ስልጠናዎች አማካኝነት በህይወት የመትረፍ እድላቸውን ከፍ ማድረግ ይችላሉ። ይህን መሰል ገጠመኞች እንዴት መወጣት እንደሚችሉ መማር ይችላሉ ሲሉ ፍራንክ ስሚዝ የግሎባል ጋዜጠኞች ደህንነት DJS መስራች ይናገራሉ።
My name is Frank Smith. I'm the founder and CEO of Global Journalist Security.
ስሜ ፍራንክ ስሚዝ ነው። የግሎባል ጋዜጠኞች ደህንነት መስራችና ዋና ስራ አስፈጻሚ ነኝ። የጋዜጠኞች ደህንነት ኮሚቴ CPJ ውስጥ ከጎርጎሳያኑ 2000 ዓ.ም አንስቶ ተሰራ ቆይቻለሁ። እንደ አውሮፓውያን አቆጣጠር በ2003 አሜሪካ ኢራቅን ስትወር ብዙ ጋዜጠኞችና የዩናይትድ ስቴትስ የጦር ኃይሎች ሞተዋል። ያኔ ለንደን ውስጥ የተመሰረተው ዓለም አቀፍ የዜና ደህንነት ተቋም ነበረ። ከሲፒጄ ጋር በመሆን ድምጽ እንዲኖረን በማለት በቦርድ አባልነት በዛም አገለግል ነበረ። ያ ደግሞ ለጋዜጠኞች የሚሰጡ ስልጠናዎችን በተመለከተ ነገሮችን ከፊቱኝ እንድታዘብ እድሉን ሰጥቶኛል። ነገር ግን ለካ 10 ዓመቱ ሲያበቃ የራሴን ድርጅት ከፍቼ ለየት ያለ ስልጠና መስጠት እንዳለብኝ ተሰማኝ። ራስን መጠበቅ፣ ጭንቀትን መቋቋምና የዲጂታል ደህንነት የተካተቱበት ስልጠና እንደሚያስፈልግ አመንኩ።
ስለዚህ
ምክንያት የሆነ ደግሞ እንደ አውሮፓውያን አቆጣጠር በ2010 የዲጂታል ደህንነትና ወሲባዊ ትንኮሳን ጨምሮ ለሚደርሱ ራስን የመጠበቅ አንዱ መሰረት መሆኑ ግልጽ እየሆነ መምጣቱ ነው።
የመንግስታቱ ድርጅት የህፃናት ፈንድ ዩኒሴፍ ከጎርጎሮሳውያኑ 2020 እስከ 2021 ባለው ጊዜ 4 የሀገር ውስጥ ጋዜጠኞች በመስክና በዜና ክፍል ውስጥ ተገድለዋል ሲል አስታውቋል።
So I thought we needed smarter training.
ስለዚህ በደንብ የተደራጀና እውነታውን ለመቋቋም ተገቢ የሆነ ስልጠና በማስፈልጉ ነው።
ፖል ፖል በርተን የተቋሙ ሌላ ባልደረባ ናቸው።
I'm Paul Burton, the training director.
ፖል በርተን እባላለሁ፣ የተቋሙ የስልጠና ዳይሬክተር ነኝ። እነዚህ ነገሮች ለማስተማር 3 ቀናት ብቻ ነው የሚያስፈልጉን።
የግሎባል የጋዜጠኞች ደህንነት ተቋም በአካልና በድረገጽ የሚሰጣቸው ስልጠናዎች ከአንድ እስከ 5 ቀናት ነው ይፈጃሉ። ኬረን ሃርዲ የሃርዲ ተቋም ባልደረባ ሲሆኑ በስራቸው የተነሳ ዓለምን ይዞራሉ።
ድንቅ ነበር። በእነዚህ ሀገራት ውስጥ ያሉትን መንገዶች ስታሰባቸው ይሄ የመኪና አደጋ እንዳይከሰት ሁላችንም ልንጠቀምበት የምንችለው ስልጠና ነው።
ፖል በርተን ተኩስ ሲመጣ።
የተከበራችሁ ተመልካቾቻችን ለምሽቱ ያዝነው ዝግጅት ተጠናቀቀ። ሰላም ጤና ይስጥልን። ደህና ደሩ።